አድማጮቻችን፣ ቀጣው ስርጭታችን የቃለ ምልልስ ጊዜ ነው። እንግዳችን አሁን በቴሌፎን መስመር ከኛ ጋር ይገኛል። እንግዳችን ከዲያስፖራ ወደ ኢትዮጵያ በመግባት ለማራ የሁሉና ትግል የበኩሉን አስተዋጽኦ ያደረገ ነው። በተለይም በቅርቡ ሐዋቶ ያኔ በአማራው ላይ የፈጸማቸው ባሉ ወንጀሎች ዙሪያ መረጃዎችን ያሰባስባል። እነዚህን መረጃዎች በትክክለኛው መንገድ ከተጽዕኖች ነጻ በወጣ መንገድ ያካፍለናል። ለዛሬው ምለት እንግዲህ ባለፈውም ጊዜ እንደዚሁ በዚህ ዙሪያ ላይ አወያይተነው ነበር፣ በዚህ በጦርነቱ በወራው አካባቢ። ዛሬም በዚሁ ይህም በሚመለከት በየስፍራው ባገኛቸው መረጃዎችና እሱም ከትግሉ አካል በመሆኑ ያየውንና የተገነዘበውን ያካፍልናል። ጤና ይስጥልኝ ቆላ ደጋ።
ጤና ይስጥልኝ፣ እንደምን አላችሁልኝ? ደህና ናችሁ ወይ?
ጤና ይስጥልኝ። አዎ፣ ባለፈው ጊዜ ያው በሰጠው ሰፋ ያለ ማብራሪያ ብዙ ሰዎች የደወሉ በጣም ጥሩ ውይይት እንዳደረግንና አቁንም ለመገንዘብ እንደቻሉ በተለይ አማራ ሁሉና ትግል ወዴት አቅጣጫ እያመራ እንደሆነ ብዙ ግንዛቤዎችን በመጨበጣቸው የደወሉ ምስጋናቸውን አቅርበዋልና እስቲ ለአንተ ምስጋናውን አድርሱልን ስላለው በዛ አጋጣሚ ላድርስ።
በጣም አመሰግናለሁ፣ ተቀብያለሁ።
እሺ፣ በዛሬው ምለት እንግዲህ ቆላ ደጋ በዚሁ በአነሳ ነው ዙሪያ ላይ ለመወያት ፈቃደኛ ሆነ በመገኘት በሰዓቱ በአድማጮቻችን በራሴም ስም እያመሰገንኩ እንዲሁም ይቅርታ በሪዶን ዝግጅት ክፍል ወደ ዋና ውስጥ ጉዳይ ልውሰድህና ሰሞኑን አሁንትም ምርጫ የሚባል ነገር እንኳ የለውም በአማራው ክልል በሚባለው አዲስ አመራር አዲስ ሊቀመንበር የሚባል መሰለኝ የሹመቱ አሰጣጥ ተሹሟል እና ምንድን ነው ግንዛቤው? ለምን ተለወጠ? ይህስ ሁኔታዎች ሊከሰት የቻለው በምርጫ ነው ወይንስ የዶክተር አብይ ሹመት ነው?
እንግዲህ በትናንትና ዕለት ነው የተካሄደው ይሄ ክልል ወይም የአማራ ክልል ምክር ቤት የመንግስት አዲስ የመንግስት ምስረታ የሚሉት ነው ፕሮግራሙ። በአጋጣሚ እዚሁ አካባቢ ነው የነበርኩት፣ ባህር ዳር ነው። ስብሰባውን በቴሌቪዥን ተከታትያለሁኝ እና የምክር ቤቱ ስድስተኛ መደበኛ ጉባኤ እንደሆነና በዚህ መደበኛ ጉባኤው ላይ አዲሱን የክልል መንግስት እንዳዋቀሩ ነው የተነገረው። በዚሁ መሰረት ቀደም ሲል የክልሉ መሪ የነበሩትን እና አፈ ጉባኤውን እንዲሁም በልዩ ልዩ የመምሪያ ኃላፊ ሆነው ያገለገሉ ሰዎች ተቀይረዋል። መቀየራቸውንም ይፋ አድርገዋል። ይህ እንግዲህ በእነሱ አጠራር ባለፈው በተካሄደው ምርጫ መሰረት የአማራ ብልጽግና ፓርቲ ብልጫውን በምርጫ ስላገኘ መንግስት የመመስረት መብትና ስልጣን አለው የሚል ከደመዳሜ ወይም መደምደሚያ ነገር አለው። ያን መሰረት በማድረግ ነው እንግዲህ አዲሱ የክልል መንግስት ምስረታ ተካሄደ ተብሎ የተነገረው እና በዚህ መሰረት ነው እንግዲህ የክልሉ ፕሬዚደንት የነበሩት አገኘው ተሻገር የሚባሉ ነበሩ። እሳቸው ተለውጠው ዶክተር ሌላ ሰው ተሹመዋል። አፈ ጉባኤያትም ሁለት አፈ ጉባኤ አባላት ወይም መሪዎች ናቸው የተሾሙት፣ የፊተኞቹ ተሽረዋል። እንዲሁም ለየት አለ ተብሎ የተነገረው ነገር ቢኖር ከአብን አንድ ተወካይ በሹመት መልክ ተሰጥቷል። ከሌሎች እዚሁ ተቃዋሚ ፓርቲዎች ስብስብ በሚባል መልኩ ደግሞ አዲያን የሚባለውም እንደዚሁ አንድ ተወካይ በሹመት መልክ ተሰጥቷል። ስለዚህ በዚህ መልክ ነው እንግዲህ የክልሉ አዲስ መንግስት ተዋቅሯል ተብሎ የተነገረው። ጉባኤውም የተካሄደው ይህንን ነው እንግዲህ ያየሁት።
በጣም ጥሩ። አሁን ደው የህዝቡን እንትን ያነሳቸውን ጥያቄዎች ካዳመጥኳቸው ልነሳ እና የዚህን ምርጫ አካሄድ በሚመለከት ምርጫ እንኳ የሚለውን ነገር እንተውና ለምርጫጩነት አስመራጭ ኮሚቴ ሲመረጥ አልታየም ስንት ተወዳዳሪዎችም ደቀረው አልታየምና በአብዛኛው ሰው ግምት ምንድነው እንደተለመደው ዶክተር አብይ የሾማቸው ናቸው እንጂ ህዝቡ ተሳትፎ የለበትም የሚል ነውና ይሄን ወደ ጎን እናርግና ግን በንግግራቸው ላይ ይህ አዲስ የተመረጡት በዚህ በአማራው ህልውና በሚመለከት የአማራው ማንነት ትግል ዙሪያ ላይ ባሉ ጥያቄዎች ላይ ምንም የሰጡት እንትን ያስደመጡት ንባብ የለም። የወልቃይት የጠገዴ የጠለምት ራያ መሳሰሉት የአማራ ክፍሎች ናቸው አስከዛሬም ድረስ ይሄንን ቀውሱን ያመጣው እነዚህ መሰረታዊ ጥያቄ በመሆናቸው በዚህ ዙሪያ ላይ የሰጡት አስተያየት የለም። ያለው ማገዛዝ አልሰጠም የቀደም ሲሉ የነበሩት የባስታኖች ማልሰጡምና ይሄ ነገር ግልጽነት ማጣቱ በህዝቡ ዘንድ ምን ያህል ውይይት ይካሄድበታል?
አዎ ይሄን የዚህ አማራ ክልል የሚባለውን በጥቅሉ ሲታይ ያው የምታውቁት ነው። ከፍተኛ የሆነ ከመጀመሪያው ጀምሮ የፓርቲ ውክልና እንደ መንግስትም መንግስታዊ ውክልና የሌለው በታዛዥነት በተለጣፊነት የሚሄድ ነው። ምናልባት ከህወሓት የጌትነት መድረክ ወደ ተረኞቹ የጌትነት መድረክ የጌታ ቅየራ ያሳዳሪ ቅየራ ካልሆነ በስተቀር ራሱን ችሎ እንደ መንግስት ራሱን ችሎ እንደ ፓርቲ የሚመራበትና የሚመራ አካል ያለበት ቦታ አይደለም። ይሄ የተረጋገጠና ህዝቡም የሚያውቀው አሁንም በተግባር ከጁንታው ጋር ከሚያደርገው ግብግብ በላይ ከዚህም አካል ጋር በከፍተኛ ደረጃ በግብግብ ላይ ያለበት የትግል እንቅስቃሴ ነው ያለ። በትግሉ ሲታይ በፓርላ በዚህ በምክር ቤቱ ምርጫ ላይ ንግግር አድርገዋል። ዶክተር ከፋለ ነው የሚባሉት ፕሬዚደንቱ አጭርም ቢሆን ሊያተኩሩ የሚገባው በምን ጉዳይ ላይ እንደሆነ ለማሳወቅ ሞክረዋል። የመጀመሪያው ፕሮግራማቸው በክልሉ ዘልቆ የገባውን የአሸባሪ ኃይል ከህዝቡ ጋር በመሆን በፍጥነት ማስወጣትና መደምሰስ እንዳይነሳ እንዲያውም ወደፊትም ቢሆን እንዳይነሳ ሁለተኛ ስጋት ሆኖ እንዳያገለግል አድርገን ማጥፋት አለብን የሚል ነገር ነው የተናገሩት። የመጀመሪያ አጀንዳቸው የመሆኑን አሳውቀዋል። ሌላኛው በዚሁ ክልል ረጅም ጊዜ መፈናቀል፣ ሞትና ስደት የመሳሰሉ የንብረት ውድመት የመሰለ ነገር በህዝባችን ላይ ተፈጽሟል እና ደርሷል። ይህን ለማቋቋም የኢኮኖሚ ግንባታ እናደርጋለን የሚል ሁለት ነገሮችን ለማሳሰብ ሞክረዋል። ምን ያህል ወደፊት ተግባራዊ ያደርጉታል የሚለውን እንግዲህ በጋራ ሁላችንም የምናየው ነው የሚሆነው። እኔ ግን ይህንን ያው ከታተል ስለነበር ጉዳያችንን እንደመሆኑ መጠን ይህን መናገራቸውን በደንብ አድርጌ አረጋግጫለሁ። ስለ ወልቃይት፣ ስለ ራያ በጠቅላላ ወራሪውና ነፍሰ ገዳዊው ህወሓት ለአርባ ዓመት በሙሉ በዚህ ህዝብ ላይ ሲጫወቱበትና ሲገለውና ሲዘርፈው የኖረ እንደመሆኑ መጠን ይህንን በሚመለከት እንኳንስ የክልሉ ይቅርና የማዕከላዊ መንግስትን እመራለሁ የሚለው አካል እንኳን አሁን እንኳን ነፃ ወጥቷል ከተባለ በኋላ የሰጡት ሪኮግኒሽን የለም። ከታች ድረስ ያሉት እስከ ዞን ድረስ ያሉትም ስለዚህ ጉዳይ የሚሉት አንዳችም ነገር የለም። ደስ የሚለውና የሚገርመው ነገር ግን እነሱ የመንግስት ላይ ብሎ እመራለሁ ከሚለው አካል በላይ ህዝቡ የብሶቱ የመከራው ሰለባ እንደመሆኑ መጠን ይህንን ጉዳይ ወደ ትክክለኛ ማንነቱና የግዛት ክልሉ ያደረገውን መመለስ በራሱ ጊዜ አጥንቶ አሁንም ቢሆን ከዚህ አረመኔ ቡድን መውጣት እንዳለበት በሰፊው እየመከረበት ነው፣ በሰፊው እየዘከረበት ነው። ከእንግዲህ በኋላ የፈለገውን ያህል እንትን ቢመጣ ህዝቡ ከዚህ ነፃ ለመውጣት ነፃነቱንም በራሱ ጊዜ ለማረጋገጥ ወደኋላ እንደማይል እየታገለ ያለበት ሁኔታ ነው። መንግስትና ፓርቲ በተባለው አካል ግን በጣም የሚገርምም ይሄ ነው፣ እስካሁን ድረስ ሪኮግኒሽን አልሰጡም። አሁንም ከሰውየው ንግግርም ብዙም የተወረሩትን ቦታዎች እናስለቅቃለን የሚል ካልሆነ በስተቀር በኃይል የተያዙትንና አሁን ደግሞ በኃይል ያስመለስናቸውን ወይም በኃይል ራሱ ህዝቡ ያስመለሳቸውን ህጋዊ ሪኮግኒሽን ሰጥተናል የሚል ከአንደበታቸው አልወጣም። እንግዲህ ምናልባት በውስጥ ታዋቂ ዘውግ ከሆነም ወደፊት በተግባሩ ላይ እናየዋለን። ይህንን ነው የታዘብኩት ያየሁት። በአጋጣሚ እዚሁ ነው ያለው። ጉባኤውን በደንብ አድርጌ ተከታትያለሁ። እስከታች ድረስ ያለውን የህዝባችንን ስነልቦና በዚህ ላይ ያለውንም አቋም በሚገባ ተረድቻለሁ፣ አውቀዋለሁኝ። እየተሰራ ያለውን በደንብ አድርጌ ነው የተረዳሁት እና በዛ መልክ ብናየው ጥሩ ነው።
በጣም ጥሩ ቆላ ደጋ። ከዚህ ውስጥ ከተመረጡት ከዶክተር ይልቃል ከፋለ የሚባሉ ናቸው ይመስለኛል ባልሳሳት፣ አንዳንድ ነገሮችም እየተነገሩ ነው በሳቸውን በሚመለከት። የቀደም ሲል በአንዳንድ መድረክ ላይ የግንቦት ሰባት አባል ነኝ ብለው ሲናገሩ ተደምጠው ስለነበረ የእሳቸው መሾም የአብይ የእጅ ስራ ነው የሚሉት ጋር ያያይዙታልና ይሄን በሚመለከት በህዝብ መካከል እኚህ ሰውዬ ከየት መጡ? ማን ናቸው? እንዲህ ሲሰሩ ነበር? ምን የፖለቲካ ግንዛቤ ያላቸው የሚለውን ነገር በውይይት የተነሳበት ቦታ አጋጥመዋል። ለዚህ ዋነኛው ምንድን ነው? ባለፈው ከምርጫን በፊት ቢሆነ ከዛ በፊት በዚህ በባህር ዳር መመላለስ የሚደረግበት ጊዜ የኢዜማውም የግንቦት ሰባት ባለስልጣናት ዋናው አቀነባባሪውና ጋባዡም አመቻቹም እኚህ ሰው ነበሩ የሚል ነገር አለ እና ይሄ የተሰማ ነገር ካለ እስቲ ባጭሩ የምትሰጠው አስተያየት ካለ።
እንግዲህ በእውነት የሰማሁትን እሳቸው የተናገሩትን ለማቅረብ ሞክሬያለሁ፣ ሰምቼዋለሁ። እንዲህ አይነቶቹን ነገሮች አብዛኛውን ከውስጥ የነበሩ ሰዎች ስርጭቱ ኦፊሻሊ ይተላለፍ በነበረበት ሰዓት ተቋርጧል። ያ መቋረጥ አንዳንድ ከውስጥ መቋሰል ነገር ነበረ የሚሉም አሉ። ለሹመትም የተሰጣቸው ሁለት ፓርቲዎች፣ ተቃዋሚ ፓርቲዎች አብንና አዲያን የተሰጣቸውን ሹመት መቀበላቸው እና ለመቀበላቸውም የተረጋገጠ ነገር አልነበረም የሚልም አለ። በርከት ያሉ ጥያቄዎች እንደተነሱ የሚጠቁሙ አሉ። ከሁሉም በላይ አሁን ቅድም እንደተናገርከው በዛ በኩልም የሚገፉ የሰውየው ተመራጮች እና አሳይን ተደርገው የተላኩ ነበሩ በብዛት። ነገር ግን ምክር ቤቱ መቀበል ባለመፈለጉ ከፍተኛ የሆነ አለመግባባት ነበር የሚል ኢንፎርሜሽን በአሁኑ ሰዓት እየተሰራጨ ይገኛል። እነዚህ አሳይን ተደርገው ከላይ የመጡ እነማን ናቸው የሚለውን እኔም ገና እንግዲህ እውነቱን ማወቅ ስለሚኖርብኝ ከሌ ነው ከማለት መቆጠቡን እመርጣለሁ፣ የተስተካከለ መረጃ ስለሌለኝ። በአጠቃላይ ግን የታወቀ እንደነበረና በርከት ያሉ ችግሮች እንደተነሱ ግልጽ ሆኗል። እንደውም አንድ ወንድምም በትችቱ ያስቀመጠው ነገር አለ። ምንድን ነው ያለው? ከብልጽግና ከብአዴን ጥሩ ነገር ይገኛል ብሎ የሚጠብቅ ሞኝ ካለ ራሱን ነው ያሞኘው። ስለዚህ የአማራው ማህበረሰብ ይልቁንም የተደቀነበትን የህልውና አደጋ በሀገሩ ላይም የተደቀነውን አደጋ ሁለቱንም ተሸካሚ ሆኗል እና ይህንን በብቃት ለመወጣት የሚያደርጋቸውን የትጥቅ ትግል አጠናክሮ አደረጃጀቱንም ራሱን የበለጠ አጠናክሮ መቀጠል አማራጩ አዋጭ እሱ ብቻ ነው። ከዚህ ውጭ ከመንግስት የምንበለው ብልጽግና ፓርቲ የምንበለው የሚጠበቅ ነገር የለም። ጉልቻ ቢቀያየር ወጥ አያጣፍጥም ብለው የሰጡት ኮሜንት አለ። እኔም እጋራለሁ ይህንን ነገር። ከውስጥ ግን መቼም ከሌ ከሌ ነው ሰውየውም በዚህ መልክ ናቸው ለማለት ጊዜው ገና ነው፣ መረጃውም ስለሌለኝ እንደው በዚህ ብንመለከተው።
በጣም ጥሩ። እሺ፣ ወደሚቀጥለው ጥያቄ እንሄዳለን። ያው ጊዜው ወደፊት ይታያል ምን እንደሆነ። በመሰረቱ ግን ያው ሹመቱ የተሰጠው ከላይ እንደሆነ እና እንዳልከው የተለያዩ ሰዎችም ተመድበው እንደነበረ የወጡ መረጃዎች አሉ። እስቲ እንግዲህ መጠበቅ ነው ሁኔታውን። ሁለተኛ ጥያቄ የማደርገው ስለ ጦርነቱ ጉዳይ ነው እና ጦርነቱ በሚመለከት አሁንም ቢሆን ያው በሚዲያው የሚደመጠውና የሚሰማው እንዲህ ተደረገ፣ ተደመሰሰ፣ በቦምብ ተመታ፣ እንዲህ ሆነ፣ ወያኔ ጉድ ሆነ፣ በቃ ይህን የመሳሰሉት ወሬዎች አውቀው የሚለቀቁ ናቸው እና ምንድን ነው አሁን በተጨባጭ ያለው? ህዝቡ ታጥቋል? ይሄንን አንዳንድ ደግሞ ሲታዩ ሀብቱ ባለጸጋ አቶ ወርቁ ናቸው እሳቸውም አንዳንድ ቦታ ሄደው ለማስታጠቅ እንዲህ እናርግ ምናምን የሚባል ዘመቻዎችና ቅስቀሳዎች ሲያደርጉ ነበር እና ምንድን ነው እየተደረገ ያለው? ብአዴን ወይንም አዴፓ ወይም ብልጽግና ፓርቲው ህዝቡን አስታጥቆታል ወይስ የሚሰማው ደግሞ በሌላ በኩል ደግሞ ትጥቅ እንዲፈታ ተደርጓል ነው የሚባለው? በጎንደር አንዳንድ ቦታ ፈቃድ የሌላቸው እንዲያስረክቡ ህዝብ እየረበሹ ነው በሚል ሽፋን እየተደረገ ነው። ምንድን ነው ያለው ሀቁ? አንተ እንግዲህ በየተዘዋወርክ ስላየው እስቲ ከአንተ የበለጠ ማንን ማመን አይቻልም እና እስቲ በዚህ ዙሪያ ላይ የምሰጠው አስተያየት ካለ።
አዎ፣ ጦርነቱ እንደቀጠለ ነው። ጦርነቱ የቀጠለው በብልጽግና መንግስት በኩል በሚደረግ መንግስታዊ ወይም ፖለቲካዊ ድጋፍ ሳይሆን ህዝቡ ህዝባችንን በሚኖርበት ቀየው በሚኖርበት አገሩ ቦታው ምድሩ ተወሮ ከፍተኛ የሆነ አደጋ የህልውና አደጋ ገጥሞታል። ይህን ደጋግመን ስንነጋገረው የኖርነው ስለሆነ ከመኖር ወደ አለመኖር እየተቀየረ ያለበት ሁኔታ ስለሆነ እንስሳት እንኳን ጎሳ ተሰጥቷቸው እንስሳት ራሳቸው አማራ ናቸው ተብለው ህይወት ያላቸው ነገሮች ሁሉ የሚገደሉበት እና የሚጠፉበት ሁኔታ ላይ ነው ያለ ነው። ይህን ህዝባችን ቤቱ ተቃጥሏል፣ መኖሪያው ተሰዷል፣ ሀብት ንብረቱ ተዘርፏል፣ ማንነቱ ሰብአዊ ክብሩ ተጥሷል። ይህ ዘግናኝ ሁኔታ በየመንደሩ በየአካባቢው ተወሮ የደረሰበት አበሳና መከራ ስፍር ቁጥር የለውም። ስለዚህ ይህንን ቁሞ ማየት መሞትን አልመረጠም። የመረጠው ነገር ቢሆን ባገኘው አጋጣሚ ሁሉ ይህን ወራሪና አሸባሪ ቡድን ከመታገልና ህይወቱን ንብረቱን ከማትረፍ ውጭ ሌላ ምርጫ የለውም። ስለዚህ በሁለቱ መካከል የሚካሄደው በህዝቡና በወራሪው ኃይል የሚካሄደው ፍልሚያ እንደቀጠለ ነው። ስለዚህ ህዝባችን መንግስት አስታጥቆት ሳይሆን በራሱ በመሳሪያው በራሱ ባገኘው በዱላም በጦርም በድንጋይም እየተዋጋ ራሱን ለማስታጠቅ ሞክሯል። ራሱን በአደረጃጀት ለማደራጀት እየሞከረ ነው። በቂ ነው ባይባልም ከሁሉም በላይ ፋኖ አርበኛውና ህዝባዊ ሰራዊቱ ልዩ ኃይሉም ጭምር የሚያደርጉት ተጋድሎ ከህዝቡ ጋራ የተናበበና ህዝቡን በማዳን ላይ የተመሰረተ ስለሆነ ትግሉ በዛ መልክ ቀጥሏል። ስለዚህ ህዝቡ ራሱ ነው ህዝባዊ መከላከል ወይም ህዝባዊ ጦርነት ወይም ደግሞ ራሱን ማዳን ሀገሩን ማዳን ግድ ስለተገደደ ተገዶ የገባበት ጦርነት ስለሆነ ጦርነቱ በዛ መልክ ቀጥሏል። መንግስት እና ወይም ፓርቲ የሚባለው ቅድም እንዳልከው በሚዲያ ላይ እኔ የምሰማለው ቀጠቀጥ ናቸው፣ ጉማረግ ናቸው፣ ፈለጥ ናቸው፣ ቆረጥ ናቸው የማይባል የለም። ሜዳው ላይ ሲታይ ግን አንድም የተደረገ ነገር የለም። እንዲያውም በስፋት ተጎትተው ያልያዙትን ሁሉ ወራሪዎቹ እንዲይዙ እገዛ የተደረገበት ልዩ ልዩ መሳሪያም ቢሆን ከተጎጂው ኃይል ጋር በማይመጣጠን መልክ በተዘዋዋሪ ሲቀበሉና ሲቀባበሉ ነው የሚታየው። መሬቶችንም ቢሆን ያለአንዳች ውጊያ እንዲያዝ ሲደረግ ነው የሚታየው። ስለዚህ እኔ ያንን አልስማማም። ቦታውም ስላለን በሙሉ በሚዲያ ላይ የሚነገሩት ህዝቡን ለማሳሳት ቀደም ሲልም ይሄ 27 ዓመት ተሰርቶበታል። እንዲህ አይነቱን እልቂትና እንዲህ አይነቱን ወረራ እንዳይከላከል እንዳይደራጅ እነ ብርሃኑ ነጋ ሁሉ ሲሰሩበት የኖሩት ነው። አሁንም እየሰሩበት ያለ መሆኑን መዘንጋት የለበትም። ይህን እንዳይቋቋም ይህንን የመቋቋም አቅም እንዳይኖረው የማዘናጋት ቢጤ ነው፣ የማዘናጊያ ፕሮፓጋንዳ ነው። እንዳውም ከጀርባውም የሚያስመጡት ያልተያዙትን ቦታዎች ሁሉ እንዲያዝ የሚደረጉበትም ሁኔታ ነው ያለው። ስለዚህ ውሸት ነው። የገደሉትም የፈለጡትም በቦምብ የጣሉትም አንድም ነገር የለም አይታይም። በሚዲያው ቱማታ ግን እንደዛ ሲባል እንሰማለን። ወይም ይሄ ወራሪው ኃይል የጉልበት ጉልበት የልብ ልብ ተሰምቶት ባልታጠቀው ምንም አይነት መሳሪያ በሌለው ህዝብ፣ ሰላማዊ ህዝብ ላይ ዘመናዊ መሳሪያዎችን ታጥቆ እያዘነበበትና እየገደለው ነው የሚታየው። በእነሱ ላይ ግን በእውነት ለመናገር የሚወሰደው እርምጃ በመንግስት በኩል አንዳችም ውሃ የሚቋጥር አይደለም። ምናልባት ብዙዎቹ የሚሳሳቱት ጀነራል ባጫና ጀነራል ብርሃኑ ጁላ እየወጡ የሚደሰኩሩትን ነገር ይመስለኛል፣ እውነት ይመስላቸዋል። በሌላ በኩል ኢሳትና ኢሳት ወለድ የሆኑ ዩቱቦች እና ሚዲያዎች ከሚስጥር አገኘን፣ ከዚህ ወጣ፣ ከዚህ ወረደ እያሉ የህዝባችን ስነ ልቦና የሚሰልቡበትና የሚያደርጉት ሁኔታ አብዛኛው ንጉሱን ለማንገስ ይመስላል። በሰሞኑ ራሱ ተሰምቶም ታይቶም የማይታወቅ የአንድ ሀገር ሚስጥር ከባድ መሳሪያ የታጠቀው አልቀረም። ዘመናዊ መሳሪያ የገዛበት ቦታ ሁሉ ሲለፈለፍ እና ሲነገር ነው የምናየው። እኔ እንደማውቀው ወታደራዊ ሚስጥር የትኛው ሀገር ላይ እንዲህ ሜዳ ላይ የሚውልበት አጋጣሚ የለም። ይሄ ሁሉ እንግዲህ ይህን ብሶት የደረሰበትን ህዝብ ለሚደረግ ነጭ ውሸት ነው። ስለዚህ ብዙም የሚያሳም ይሄ በአይን አይቶ ሜዳው ላይ ለሚገነዘበው ህዝባችን ምን ያህል ቀልድ እየተቀለደበት እንደሆነ በደንብ ገብቶት ዛሬ በይፋ በአደባባይ እኮ በጥያቄ መልክ የት ነው የደበደባችሁት፣ ምን እያደረጋችሁ ነው ብሎ የጠየቀው ሌላው ይቅርና ዛሬ እርዳታ ስንዴ ሳይሆን የምንፈልገው ዱሽቃና የብሬን ጥይት ነው እስከ ማለት የደረሰበት እየተሰበሰበ የሚጠይቅበት ወቅት እኮ ላይ ነው ያለ ነው። እና ይህንን ማዘናጊያ ከፊትም ጀምረው ሲጠቀሙበት የኖሩ ስለሆነ በውጭ ያለው ወገን ይህንን በእርግጠኝነት አውቆ ይልቁንም ዛሬ እየገፉ በተለይም በሰሜን ወሎ በኩል እየደረሰ ያለውን ከፍተኛ የሆነ ጥፋት ለመከላከል የሚያስችለን በመከላከል ላይ ራሱን ያለውን ህዝባችን የምናጠናክርበትን መንገድ የመፍጠር ኃላፊነት አለበት ውጭም ውስጥም ያለው ህዝብ። እኔ ጥሪ የማቀርበው እንደ አለበለዚያ ምናልባት በዚህ በሚደረግ ነጻነቱን ይጎናጸፋል የሚል በመንግስት በኩል ይሄ እርምጃ ተወስዶ እዚህ ደረጃ እንደርሳለን የሚል ካለ ራሳችን አታለናል። አሁንም ከትናንትናውም አልተማርንም ማለት ነው። ራሳችን ማዘናጋት የለብንም እና እኔ የምለው እንደዛ ነው። ከይቅርታ ጋር
በጣም ትክክል ነገር ነው። እንዴ በእውነቱ ይሄን አማራው ለመካዱ አንድና ሁለት የለውም። የራሱም ሰው የራሱም ወገኑም በዚህ በአብይ ዙሪያ ላይ ያለው እይታ የተሸወረረ ስለሆነ ብዙ ነገሮችን በደል እያደረሰ ነው። በዛ ላይ ደግሞ ያለው ማገዛዝ በዚሁ ልብ ልብ እየተሰማው በአማራው ላይ የሚፈጽማቸው ወንጀሎች ይህ ነው አይባልም እና ሙሉ በሙሉ የሚጋራ ብዙ ነው። ሁላችንም የምንጋራ አብዛኛው ኢትዮጵያ ሕዝብ የሚጋራ ይመስለኛል። የሚደረገው ደባ ሸርና የዚህን የብልጽግና ፓርቲን በአብይ አመራር ስር ያሉት ካድሬዎችም ሆኑ የወታደራዊ አመራሮች የሚፈጽሙት ወንጀል እኔ ወያኔና ኦፒዲዮም ሆነ ተናቦ የሚሰሩ ነው የሚመስለኝ። ይህንን በአማራው ላይ የሚፈጽመውን ግፍ እናንትን ለመፈጸም ተስማምተው እያካሄዱ ያሉ ነው ይመስለኝ። እንዳልከው ሌላ ነገር የለም። ህዝቡ ማስታጠቅ ካልተቻለ መፍታት አለብ እየተባለ ያለችዋንም ብቃት የሌላቸው መሳሪያዎች ሁሉ ለመቀማት የሚሞክር አገዛዝ ፋሽስት የሆነ አገዛዝ ነው። በእውነቱ ለህዝብ ህልውና የቆመ ሳይሆን ለአንድ ዘር የቆመ ለዛም ደግሞ አጋሩ ሊሆን የሚችለው ነው የትግሮችን መሰባሰብ የሚፈልግ አገዛዝ ነው ያብይ አገዛዝ። እና ያሳዝናል። በዚህ ላይ ህዝቡ መንቃት ይኖርበታል። የነቃውና መስዋዕት የሚከፍለው እጅግ ቁጥሩ የበዛ ቢሆንም ከዚህ የበለጠ መራራት ግን እንደሚጠብቀው ነው እንትን የሚለው። በዚሁ ዙሪያ ላይ እስቲ አንድ ነገር ላክልበትና አሁን አንስተው ነበርና ባለፉት ይሄ ከዚህ በሚዲያው ላይ ከሚሰጡት ፕሮፓጋንዳዎች አንዱ የነ ግንቦት ሰባት የና ቤ ተቀጣሪዎች ሁሉም በህብረት ይሰሩት የነበረው ላለፉት 4 እና 5 ወራት ምን ነበር መልእክታቸው? በተደጋጋሚ ነው የሚወጣው እና ያነበብኩት ከመከላከያ ቁጥጥር ውጭ የሆነ ኃይል በአማራው ክልል እየተደራጀ ነው የሚል እንትን ያስደምጡ ነበር። ይሄን ትልቅ ርዕስ እያደረጉ ከመከላከያ ቁጥጥር ውጭ ሆነ እያሉ ነበር የሚጽፉትና የሲሉ ፋኖችን ለማለት እየፈለጉ ነው። የህልውናን ትግል እንደ ራሳቸው ላይ ፍርሃት በመልቀቁ እንዲህ አይነት ወሬ ያስተራጩ ነበርና በቅርቡም ይሄንን የአማራን ልዩ ኃይል ወደ መከላከያ ጦሩ ይቀላቀል ፋኖም ማሰልጠኑን ማቆም አለበት የሚሉ እነዚህ ነገሮች በሰፊው እንግዲህ በይፋም ካገዛዙ በመነጨ ሁኔታ እነ ቢአድን የሚያራምዱት ነው። እና የኦሮሞ ጦር 400,000 ግን ይቀላቀል አላሉም ወደ መከላከያ። የአማራ ልዩ ኃይል ግን ወደ መከላከያ መቀላቀል አለ። እና ይህንን ነገሮች ሁሉ የተያዙ ነገሮች ይህንኑ የጸረ አማራ እንቅስቃሴው ምን ያህል ስር የሰደደ እንደሆነና የተደራጁ ኃይሎች በስተጀርባው ከነ ቢአድን በስተጀርባም ራሱን ቢአድን ተጨምሮበት የሚሰራ ወንጀል ነው። እና አሁን የፋኖች ሁኔታ ምን ላይ ነው ያለው? እንዳይታጠቁ፣ እንዳይደራጁ፣ ምረቃው እንዳይካሄድ ተደርጓል። እና ምንድን ነው ሁኔታ ያለው?
እጅግ በጣም ቁልፍ ጥያቄ ነው። በጣም አመሰግናለሁ። መጠየቅም ያለበት አሁን መወያየትም የሚገባን ማንኛውም አማራ ነኝ ኢትዮጵያዊ ነኝ የሚል ኃይልም ማወቅ ያለበት እውነታው ይሄ ነው። እውነት ለመናገር ከሆነ አሁን መሬት ላይም ያለው ሁኔታ እንደሚያመላክተው እና እንደምናየው ለአማራውም ሆነ ለኢትዮጵያ የህልውና ዘመቻ እየተካሄደ ነው። ለዚህ የህልውና ዘመቻ ወሳኝና መዳኛው አርበኛ ፋኖን ማጠናከር ነው። አርበኛ ፋኖ ብቻ አይደለም፣ የአማራ ልዩ ኃይል፣ የአፋር ልዩ ኃይል እና ሽርጣ ሙፋኖ እነኚህን የመሳሰሉ ህዝባዊ ሰራዊቱ እነዚህን ማጠናከር የህልውናችን የአጠቃላይ የአማራውም አጠቃላይ ኢትዮጵያዊ ነኝ የሚለውም የኢትዮጵያም መዳኛው ይህ ኃይል ብቻ ነው። ይህንን በሚገባ ህዝቡ ተገንዝቧል። እነሱ አሉም አላሉም፣ ከለከሉም አልከለከሉም በአሁኑ ሰዓት ህልውናውን የማስከበር ሰብአዊ ግዴታ ስላለበት መላው የአማራ ህዝብ፣ የአፋር ህዝብ በዚህ አይነት እየተደራጀና እየተከላከለ ነው ያለው። ሺህ ጊዜ ቢከለከሉ በአሁኑ ሰዓት ፋኖን መከልከል አትሰልጥን ብሎ ማገድ አይቻልም። ተሞክሯል። ሙከራው ግን ከመክሸፍ የሚድንበት ነገር የለም። እውነት ነው። በተለይ ባህር ዳር ዙሪያ ደብረ ማርቆስ እንዲህ አይነት የባዴን አካሄድ አለ። ፋኖ የሚባል ስልጠና እንዳያደርግ የሰለጠነው በቂ ነው። ልዩ ኃይሉም ቢሆን የተለያየ ስልጠናዎችን እና ተሃድሶ ኮርሶችን ማግኘት የለበትም እንትን የሚሉ ነገሮች አሉ። የሆነው ነው። በህዝቡ ተቀባይነት ስላጡ ህዝባዊ ኃይሉን፣ ህዝባዊ ጎኑን፣ ህዝባዊ የመከላከል ህልውናውን የማዳን ሰብአዊ መብቱ ስለሆነ ህዝባችን በአሁኑ ሰዓት አይቀበልም፣ ሊቀበልም አይችልም። ምንም እንኳን በትጥቅ አቅርቦት ላይ ያለበት ፈተና ውስብስብና እጅግ አስቸጋሪ እንዲሆን አድርጎ ህወሓት አሁንም ተረኞቹ እየሰሩትና እየሰሩበት ያለ ቢሆንም ባገኘው አጋጣሚ ሁሉ ከአርበኛ ፋኖነት መደራጀት ውጪ ሌላ መዳኛ እንደሌለው ያውቃል። ከምስራቅ እስከ ምዕራብ በዚህ አይነት እየተሰራበት ነው ያለ። እንደውም አንዳንድ ቀልዶችም አሉ። ቅድም እንዳልኩት ሽርጣ ሙፋኖ የሚለውን የአፋር ጀግኖች ያወጡት ስም ነው። ማውጣት ብቻ አይደለም፣ ፋኖነቱ የጋራ የታሪክ ግኝታችንን መሆኑን በሚገባ ተረርተውት በሜዳው ላይ እየሰሩበት ያለ ነው። እውነት ነው። ሽርጣ ሙፋኖ ከአፋር እስከ ምስራቁ ክልላችን እስከ ሀረር ድረስ የሚሄድበት ሁኔታ ነው ያለው እና በዛ መልክ ህዝባችን የተፈለገውን ያህል ተጽዕኖ ለማድረስ ቢሞክሩም ከመደራጀት ወደኋላ አላለም። የተደራጀውም ከመዋጋት ወደኋላ አላለም። ወደፊትም ቢሆን የህልውናው መሰረት ይሄ ስለሆነ እያጠናከረ ገፍቶበታል። እንገፋበታለን። ውጭ ያላችሁ ወገኖችም በዚህ አጋጣሚ ይህንን ኃይል የማጠናከር ግዴታ ስላለብን በዛ መልክ ዲፕሎማሲያዊ ስራውም እንዲሰራ ኢኮኖሚያዊና እነኚህን ሎጂስቲካዊ ድጋፎችንም በሚመለከት በተጠናከረ መልክ እንድትሰሩበት በዚህ አጋጣሚ ጥሪዬን አቀርባለሁ። አመሰግናለሁ ለጥያቄው።
በጣም ጥሩ። አዎ፣ ይህን የመሰሉ ነገሮች እንኳን በዚህ በሜዲያ እየቀረብን ምን ማገተው ወይም ማስተያየት የሚሰጥበት ነገር አይደለም እና ዋናው ግን የአማራው ግንዛቤ መውሰድ ባለባቸው በተለይ ፋኖች እንዳይታጠቁ፣ እንዳይደራጁ፣ እንዳያሰለጥኑ የመሳሰሉት ተጽዕኖዎችን አማራውን ነቅቶ መጠበቅ እንዳለበት ለማስገንዘብ እና በውጭ ያለውም ቢሆን ብኩኑ ከርታታው ጥቂት ነው። ለዚህም አቋም ይዞ የሚታገለው ሌላው ዥዋዥዌ ነው የሚጫወተው እና ምናልባት እንዲህ የመሳሰሉ ነገሮች ቁስሎች ህዝቡን የአማራውን ህሊና የሚቆረቁሩና የሚጭሩ ናቸው ከሚል ሁኔታ ነው ያነሳሁት እና ጥሩ ነው የሰጠው አስተያየት። ባጭሩ ጥሩ ነው። ሌላ እስቲ ወደ እንትን ልውሰድ፣ ወደ እርዳታ መመለከት። ረሃቡ እጅግ ዘግናይ መሆኑ ይነገራል። ያው በአማራው የአማራው መፈናቀል የአማራው ቦታውንና ርስትና መኖሪያውን ትቶ መውጣቱ ለረሃብ ተጋልጧል። እንግዲህ ይህንን ረሃብ በሚመለከት የተለያዩ መግለጫዎች ተሰጥተዋል። አንድ የባለስልጣን የብልጽግና ፓርቲ ባለስልጣን ረሃብ የለም ሲሉ ነበረ። አሁን ደግሞ የአዲሱ ተመራጩም እርዳታ ለተራቦ እያቀረብን ነው የሚል ነገሮች፣ አንዳንድ ችግሮች ይኖሩበታል የሚልም ነገር የተጨመሩበት ይመስለኛል። ለማንኛውም በዚህ በአማራው ክልል በሚባለው አሁን ጦርነቱ እየተካሄደ ባለበት ሁኔታ እና ህዝቡ መንደሩን እየለቀቀ ወደ ሌሎች ከተሞች የተሰበሰበውን ህዝብ የሚረዳ የዓለም አቀፍ ድርጅት አለ ወይ? የዓለም አቀፍ ድርጅቱ እርዳታዎችን አሁን በዚህ ለትግሮቹ በዛ በሱዳን በኩል ይገባል እያሉ የሚሟገቱ የውጭ ድርጅቶች ማቶች ናቸው። ይሄኛውን በሚመለከት ግን አድራሽና ነጋሪ አለው ወይ? እና በውጭ አንዳንድ ማደነጋገሪያ ነገሮች አሉ። የውጭ መንግስታቶች ለአማራው ረዱ ምናምን የሚል ወሬዎች አሉ። ግን አለ ወይ ይህን እርዳታ የሚሰጥ? እርዳታዎች የሚሄዱ ለመንግስት ነው። ሁለተኛ ለእርዳታ ለሚያከፋፍል ድርጅቶች ነው፣ ለዩኒሴፍ ወይም ሬድ ክሮስ እንደዚህ መሳሰሉ ናቸው እንጂ ለአማራው እንዲህ ተብሎ አይሰጥም፣ ወይም ለትግሬው ተብሎ በእጁ አይሰጥም። የሚያድሉ ሌሎች ናቸው እና ለትግሮቹ ማአት ድርጅቶች ተሰልፈዋል። ለአማራው ይሄንን ነገር ለማድረግ በረሃቡ ዙሪያ በረሃቡ ገባበት አካባቢ የሚሰጡ አሉ ወይ? ይህንን እስቲ በደንብ ብታስረዳለን።
በጣም ይህም ቁልፍ ጥያቄ ነው። እዚሁ ስላለን የምናየውንና በየጊዜው በየቦታው የምንለዋወጠውን ነገር እውነቱን መግለጽ አስፈላጊ ነው። እርዳታ እንሰጣለን የሚሉ ቡድኖች አሉ። እነዚህ እርዳታ እንሰጣለን የሚሉ ቡድኖች ባለው እንደ መንግስት ነኝ በሚለውም ይሁን በወራሪነት በአሸባሪነት የተፈረጀውም አካል ይሁን ሁለቱም የሚጠቀሙባቸው ናቸው። ለሁለቱም አገልግሎት የሚሰጡ ናቸው። መሬት ላይ አገልግሎቱ ለማን ነው የሚሰጥ የሚለውን ነው እንግዲህ መረዳት የሚኖርበት። ወራሪው ኃይል እርዳታ የሚያስገባው በሱዳን በኩል ሳይሆን በአሁኑ ሰዓት በጅቡቲ በኩል ነው። በህጋዊ መንገድ ከመንግስት ጋር ተስማምቶ በቀን እስከ 100 መኪና እስከ 200 መኪና እስከ ተሳቢያቸው ማለት ነው ወደ ትግራይ እየገቡ ይህንን ስንቅ ያደርሱ እንደነበረ ቁልጭ ብሎ የሚታወቅ መረጃ ነው። ስለዚህ ጁንታው በደንብ ይረዳል፣ ወይም ወራሪው አሸባሪው ኃይል። ከዛም አልፎ እንደውም ያን መሰረት በማድረግ በርካታ የጦር መሳሪያዎችን ሳይቀር የመገናኛ መሳሪያዎችን ሳይቀር እየተረዳ እንዳለ የሚጠቁሙ መረጃዎች ወጥተዋል። መንግስት ደግሞ ረዳሁ የሚለው የት እንደሆነ ባይታወቅም የተወሰነ እርዳታ ይገባል፣ ለነሱም ሸር ያደርጋሉ፣ ተስማምተውበታል የሚባል ነገር አለ። የአማራውን ድርሻ እዚህ ላይ ነጠል አድርገን መመልከት ይኖርብናል። አፋርና የአማራው ድርሻ በገዛ መሬቱ በገዛ መኖሪያ ቀየው በጠመንጃ እያስገደዱ የሚያፈናቅሉት እና ከሚገሉት ከሚያርዱት ከሚዘርፉት በላይ ቦታውን ቤቱን ንብረቱን ሁሉ ቀምተው የሚያሰድዱት ስፍር ቁጥር የለው። ይሄ ህወሀት አሸባሪው ህወሀት በያዛቸው የአማራ ክልሎች የተፈናቀለው ብቻ ሳይሆን በኦሮሞ ወለጋ፣ ምስራቅ ወለጋ እና ምዕራብ ወለጋ በሚባሉት አካባቢዎች ሀብት ንብረቱን እየተቀማ የተገደለው ተገሎ የተሰደደው ተሰዶ የሚመጣው ብዙ ነው። በአጠቃላይ ከዚህ ከአማራው ላይ ከስምንት ሚሊየን የማያንስ ስደተኛ እንዳለ ወይም ደግሞ ተሰዶ በተለያዩ መጠለያ ጣቢያዎች ተቀምጦ የሚልሰው የሚቀምሰው አቶ የሚጮኸው ብዙ ህዝብ ነው። ለዚህም ነው ትናንትና አዲስ አበባ ላይ አይታችሁ ከሆነ የሰሜን ወሎ ተወላጆች፣ የራያ ተወላጆች፣ የሰቆጣ፣ የላስታ፣ የዋጃ እና እንዲሁም የወልዳያ ዙሪያ በአጠቃላይ የሰሜን ወሎ ተወላጅ የሆኑ የህብረተሰባችን ወይም የአማራ ተወላጆች ሰላማዊ ሰልፍ አድርገዋል። ያ ሰላማዊ ሰልፍ የተካሄደው ከስምንት ሚሊዮን ያላነሰ ተቃዋሚ ስደተኛ ተቀምጦ የተባበሩት መንግስታት ድርጅትም ሆነ ሌሎች እርዳታ ሰጪ ዓለም አቀፍ ድርጅቶች በህወሀት በያዘው የአማራ ክልል ውስጥ እየደረሰ ያለውን ከፍተኛ የረሃብ የችግር የመከራ እንትን ለመርዳት የሚያደርጉት ጥረት እንደገና የተሰደደውን ደግሞ ተሰዶ በተለያየ መጠለያ የሚገኘውን ለመርዳት የሚያደርጉት ጥረት ስንመለከት ዜሮ ነው። አንዳችም ድጋፍም ሆነ ምንም አይደረግም። ከነቱንም እንዲነገር እንዲታወቅም አይፈለግም። ለምን የሚል ጥያቄ አንስተው ነው ሰላማዊ ሰልፍ ያደረጉት። ይሄ እውነት ነው። ይሄ ሜዳው ላይ የሚታይ ነው። እኔ በተዘዋወርኩባቸው ሁሉ በሙሉ በገዛ ሀገሩ የተሰደደ ስደተኛ ነው ያለው። ስለዚህ የሚደረግለት አንዳችም እርዳታ የለም። ቅድም ለመጥቀስ እንደሞከርከው አንዳንድ የክልሉ የዚህ የአማራው ባለሀብቶች፣ ግለሰቦች፣ ነዋሪዎች የሚችሉትን በራሳቸው አቅም እየተሰባሰቡ በየመንደሩ በየቤቱ የሚችለውን ያህል ያደርጋሉ። አመት በዓል እንኳን ባለፈው አይታችሁ እንደሆነ ከጎንደር፣ ከደብረ ታቦር፣ ከደብረ ማርቆስ የተለያዩ የአማራ ክልል ከደብረ ብርሃን እየሄዱ እዛ አብሮ ለመዋል ያላቸውን በአካባቢያቸው አዋተው የያዟትን እየደጎሙ ለመምጣት እየሰጡ ለመምጣት ሞክረዋል። አሁንም ቀጥሏል ያ። ከዚህ ውጭ ግን እንደ መንግስት እንደ ዓለም አቀፍ እርዳታ ሰጪ ድርጅት እዚህ ግባ የሚባል እርዳታ በፍጹም የለም፣ የሚረዳውም የለም። ቅድም እንዳልኩት እንዲታወቅም አይፈለግም። ግን ከስምንት ሚሊየን ያላነሰ ህዝብ በከፍተኛ መፈናቀል ላይ ነው። ከዛ በላይም ራሱ ጁንታው ያዘው በሚባለው አካባቢ ያለው ህዝብ እንደምሰማው እና እንደሚነገረኝ ከፍተኛ የሆነ እልቂት፣ የረሃብ እልቂት እየተፈጸመ ነው። በተለይ ወልዲያ፣ ቆቦ፣ ላሊበላ እነዚህም በመሳሰሉ ዙሪያዎች እና ገጠራማ ቦታዎች ሁሉ በረሃብ እያለቀ መሆኑን ህዝቡ የሚጠቁሙ መረጃዎች ነው ያሉት እና እንዲታወቅ እንኳን አይፈለግም። ለዚህም ነው የብልጽግናው ሹም ወጥቶ በረሃብ የሞተ ሰው የለም እስካሁን ያለው። ይህን ለመደበቅ ስለተፈለገ ነው። ስለዚህ መንግስትም በሉት ዓለም አቀፍ እርዳታ ሰጪ ድርጅት የሚያደርጉት አንዳችም ነገር የለም። በዚሁ በፖለቲካው ዙሪያ ግን ለይምሰልም ይሁን ለምን እንደሆነ ባላቅም በትናንትናው ዕለት በርካታ የዓለም አቀፍ መስሪያ ቤት ባለስልጣኖች፣ የውጭ ሰዎች ከፍተኛ የሆነ በሀገሪቱ ላይ ተንኮል ሲሰሩ አግኝተናቸዋል ብሎ በ72 ሰዓት ይህንን ሀገር ለቀው እንዲወጡ ውሳኔ ወስኗል። አንዱም ዩኒሴፍ ነው። ዩኒሴፍ የተባለው እርዳታ ሰጪ ድርጅት ኃላፊ ይህንን ሀገር ለቀው እንዲወጡ ተብለዋል። ሌሎችም ላይ ተወስዷል። አሜሪካኖቹም እንግዲህ ምን እንደሆነ ነገሩም ባላቅም ዛሬ ለኢትዮጵያ መንግስት የበለጠ ዋርኒንግ አይነት ነገር አውጥተዋል። እንዲህ አይነቶቹ ተንትኖች፣ መተነኳኮሎች እና የፖለቲካ ሸሮች ሲካሄዱ እናያለን። ሜዳ ላይ ያለው የአማራ ህዝብ መከራና ስቃይ ግን ያው ልክ እንደ 30 አመቱ እንደ 40 አመቱ መከራ አሁንም ከመከራ አልወጣም። በዚህ አጋጣሚ እንግዲህ 8 ሚሊዮን በላይ ህዝብ ተፈናቅሎ የሚል ሰው የሚቀምሰው የለም። በውጭ ያሉ ወገኖቹም አይረዱት፣ መርዳት ቀርቶ ይሄ መኖሩን የምታውቁ አይመስለኝ። ስለዚህ የተሳሳተ ኢንፎርሜሽን ነው የሚነገረው። ስለዚህ ፈቃጅ የለውም በአጠቃላይ እና እንድትጫወለት በዚህ አጋጣሚ ጥሬን
አቀርባለሁ። በጣም ጥሩ። ልክ ነው። ይሄ ያው እስከ ዛሬ ድረስ የሚደረገው እርዳታ በየቦታው ይሄ አክቲቪስት ነኝ የሚለው እስክስታመችውም መሰንቆውን የሚይዘውም ሁሉም ነገር ወይም የግንቦት ሰባቱም የነበረው ሁላቸውም ዛሬ በሚሰሩት ስራ ላይ ወደ ብአዴን ነው እንትኑ እርዳታው የሚሄደው ወይም ለብልጽግና ፓርቲ ነው። ሌላ ህዝቡ ጋር ቀጥታ የሆነ ግንኙነት ለማድረግ የሚችሉም አልመሰለኝም፣ አልሞከሩትም። ትንሽ አነስተኛ ቢሆንም የሚያደርጉ አሉ። ይሄን ነገር ትንሽ ፍርፋሪም ብትሆንም በቀጥታ ለህዝቡ እሱም ነገር እርግጥ በእርግጥ ቀላል ነገር አይደለም፣ ብዙ መደከም አለበት እና እነዚህ ድርጅቶች በነገራችን ላይ ዓለም አቀፍ ድርጅቶች የሚባሉት በእርግጥ ለወያኔ ሰላዎች ናቸው፣ ለጸረ ኢትዮጵያ ናቸው። እንግዲህ መንግስትም ማገዛዙ በእነዚህ ላይ እርምጃ መውሰዱ በእውነቱ አስፈላጊ ነው። ጸረ ኢትዮጵያ ስራ የሚሰራ ኃይል ሁሉ መወገድ ይኖርበታል እና አሜሪካ መንግስት እንዳልከው ይሄን ተከትሎ ሰሞኑን እንደገና ጸጥታው ምክር ቤት ስብሰባ እንዲያደርግ አየርላንድ ጥያቄውን አቅርባ ሰሞኑን ስብሰባ ይደረጋል ተብሏል እና አዲስ እቀባ ለማድረግ ተወስኗልም እና የእነሱን ሰላዮች ስለተባረሩም ከፍቷቸው ሊሆን ይችላል። በሌላ ነገር ደግሞ የጦርነቱን ማካሄድ በለወያኔ እስከዛ ድረስ ውጤት ባለመስጠቱም ቅሬታ ኑሯቸው ይችል ይሆናል እና በዚሁ አጋጣሚ ድርድር ስለሚለው ላንሳና እንደው እንደ ማጠቃለያ ማሳብ አርገለታ በዙ ሌሎች መልእክቶች ካሉ በዛው እያይዘ ልትሰጥበት ትችላለህ። ይህንን በሚመለከት ሰሞኑን የአብይ አንድ የሆነ ባለስልጣን አለ፣ ድሮ አምባሳደር ነበር እኔም አለሁበት ሀገር ውስጥ፣ ስለ ጦርነት ክፋት ስለ ሌሎችም ነገሮች ተናግሮ ድርድር ማድረግ ያስፈልጋል አንድ ሀገር የሚል ነገር እና በዶክተር አብይ ንግስና እንግዲህ ከሚነገረን ነገር አንዱ በአማራው በስተጀርባ የሚደረገው ድርድር እንዳለና እንደውም እንደኔ ግምት ከሆነ እንደ ብዙዎቹ ግምት እነ ገዱና እንደ ደመቀ የዛሬ 5 እና 6 ዓመት ከወያኔ ጋር ቀደም ሲልም ለሱዳን መሬት የሰጡት እነሱ ናቸው አብረው ከወያኔ ጋር ለወያኔም ድንበሩ ይሄ ነው ብለው የሰጧቸው ነገሮች አሉ ተብሏል የዛን ጊዜ እና አሁን እነ በድርድር ስም ድሮም የተወሰነ ክልል ይሄ ነውና በዚህ ልንስማማ ይገባናል የሚል መልእክቶችን ሊያስደምጡ ይችላሉ። ወይንም የድርድሩን ማቅጣጫ በድብቅ ይዘው መጨረሻ ላይ አማራውን በደም አቃባት የነፈለጉትን ፖለቲካ ሊያራምዱበት ይችሉ ይሆናል እና ይህን ድርድር የሚለውን ነገር አሁንም ቢሆን ባለፈው ጊዜ ተናግረንበት ነበር። አሁን በህዝቡ መካከል ትርጓሚው እንዴት ነው የሚመለከተው? በንቃት እየጠበቀው ነው የድርድሩን ሊመጣ የሚችለውን ሊያሳድር የሚችለውን ተጽዕኖ?
እንግዲህ እነሱ ምን ያደርጋሉ፣ መንግስት ምን ያደርጋል የሚለውን ወደፊት የምናየው ይሆናል። በዚህ በንግስናው ላይ ግን ይሄ በላባዩ እና ተከፋዩ የሚባለው ቡድን ብዙ በቀጥታም ሆነ በተዘዋዋሪ የማያወራው የማይለው የማይለፈልፈው የማይቀሰቅሰው ነገር የለም። እንደነ ሲሳይ አጌና የመሳሰሉ ካሪያን ምናልባት ድርድር በተለያዩ ሀገራት የተለያየ ችግሮች የሚፈቱበት ስልት ነው። የኛ የዚህ የአማራው ጉዳይ ግን ችግሩ በድርድር ሊፈታ እንደማይችል ህልውናው አደጋ ላይ መውደቁን ህዝባችንን ሁልጭ አርጎ በተግባሩ ያየውና የተረዳው ስለሆነ ከህልውናው ህልውናዬ ይጥፋ፣ ኢትዮጵያዊ አይደለም ተብያለሁና አገርም የለኝም፣ አገር የሚሰጠኝ ባገኝ በህዋ ላይ ልደራደር የሚል አይመስለኝም። ቢሆንም አይችልም። የህዝቡን ግንዛቤ ከጠየቀኝ በአሁኑ ሰዓት ማንነቱ እንዲከበርለት ይፈልጋል። ሰብአዊ ፍጡርነቱ እንዲከበርለት ይፈልጋል። ለአርባ ዓመታት የተፈጸመበት ጄኖሳይድ በመልኩ ዓለም አቀፍ ግንዛቤ አግኝቶ በዓለም አቀፍ ደረጃ ጉዳዩ ተጣርቶ ይህንን ግፍ የፈጸሙ አካላት በሙሉ ከግራም ከቀኝም ለህግ መቅረባቸውን ለህግ የሚቀርቡበትን መንገድ እንዲረጋገጥለት ይፈልጋል። ወደፊትም ለሚኖረው ኑሮ በዋስትና እንደ ማንኛውም የዓለም ህብረተሰብ ሰው ነውና ፍጡር ነውና በዋስትና ሊኖር የሚያስችለው የዋስትና ኑሮ ያስፈልገዋል። እነዚህን ሁሉ ግምትና እንትን ባካተተ መልኩ የሚደረግ ድርድር ካልሆነ በስተቀር ያለው መንግስትም ይሁን ወይም ፓርቲ ወይም ግለሰብ ወይም ቡድን እኔ እንዲያደርግልሃለሁ እና እኔ እደራደርብሃለሁ ከጀርባ እንዲያደርግልሃለሁ የሚለውን ነገር የተበላ ቁቤ ስለሆነ አይቀበልም፣ ሊቀበልም አይችልም። በመጀመሪያ እንደ አሸባሪ መንግስትም ቢሆን ዓለም አቀፍ አሸባሪ ብሎ የሰየማቸውን ቡድኖች ከአሸባሪ ጋራ የትኛውም ዓለም ድርድር ተደርጎ አይታወቅም። ይደራደራል የሚል እምነት የለኝም እንደኔ። ነገር ግን የብአዴን እና የአሁኑ የብልጽግና ነገር ድሮም የመጣበት አሁንም የሚሄድበት መንገድ ይህንን ህዝብ ማጥፋትና ኢትዮጵያ ብሎ የሚጮህላትን ሀገር የለሽ ማድረግ ዋነኛ ተቀዳሚ የመጀመሪያ ዓላማው ስለሆነ አያደርገውም ብዬ እነሱን ለመከራከር ዲፌንድ ለማድረግ አልሞክርም፣ አላረገውም። በህዝባችን ዘንድ ግን በፍጹም አሁንም ቢሆን እሱን ያላማከረ በሱ ብሶትና መከራ ላይ የተመሰረተ እስካልሆነ ድረስ ወደ ድርድር የሚመጣበት ነገር የለም። ሊደራደርም አይፈልግም። የሚደራደርበት ቢኖርም አሁንም ቢሆን ህልውናው ነውና ጥፋቴን መጥፋቴን እቀበላለሁ ብሎ ስለማያምን ተደራዳሪውንም ጨምሮ ይዋጋል። የዘላለማዊ ህልውናውን ያስከብራል፣ ሀገሩንም ያስከብራል እንጂ ወደ ድርድር ከአጥፊዎቹ ጋር የሚመጣበት ምንም መንገድ ስለሌለ ይሄ ግንዛቤ ተይዞ ከታች ድረስ እየተሰራበት ነው። ህዝባችን ይህንን አቋም ይዟል። በሚቀጥለው እንግዲህ በንግስና ስርዓቱ ላይ የተዥጎረጎረ የተለያየ ነገር ልንሰማ ልናይ እንችላለን። ይህን የምንጠብቀው ነው። ጥሩ ነገር ከእንደዚህ አይነቱ ድርጅትና በተለይ ህወሀት ባረቀቀው ህወሀት ባጸደቀው ህወሀት 30 ዓመት ሲገልበት ሲዘርፍበት እና ሲያተራምስበት የነበረውን ህገ መንግስት መሰረት አድርጎ ተቀብሎ በሚጓዝ ድርጅትና መንግስት ይሄ አይፈጠርም ብሎ አያስብም። ሊፈጠር ይችላል። የሚፈጠረውን ግን ማዳመጥ ይፈልጋል፣ ያዳምጣል። ለማንኛውም በህልውናው ላይ ግን አይደራደርም በአሁኑ ሰዓት እና ያለው መሬቱ ላይ ያለው ይሄ።
በጣም ጥሩ ቆላ ደጋ፣ ትክክለኛ መልእክት ነው። የአማራውም ውስጥ ያለው መንፈስ ይኸው ነው። እስከ መጨረሻው የህልውናውን ማስከበርና ማንነቱ ማረጋገጫ ዋስትና ሳያገኝ እንዲህ አይነቱ ተበላላ ዘመን ላይ ወድቆ ሁሉ ህይወት ከጠፋ በኋላ ለሌሎች ውጭ ድናንትን ሆኖ መቆየት የለበትም። በጽኑ አቋሙ መብቱን ያስከብራል የሚል እምነት አለኝ። ይሄ ውይይታችን ይሄ መልእክትህ መደምደሚያም ሊሆን ይችል ነበር። እስቲ እንግዲህ ምናልባት ለጥያቄ ያላነሳቸው ካሉን አንተ መልእክት የምታስደምጥ ነገር ካለ እንደ 5 ደቂቃ ያህል ቢበዛ ልስጥህና ውይይታችን በዚሁ እናጠቃላለን።
በጣም አመሰግናለሁ። አሁን በውጭ ላሉ በተለይም ኢትዮጵያዊ ነኝ አማራ ነኝ ብለው ለሚያምኑ ወገኖች አሁን ይሄና የህዝብ ያለበትን ሁኔታ ያውቃሉ፣ ይሰማሉ፣ ይረዳሉ። ነገር ግን ይህንን ሀገርና ይህንን ህዝብ ከጠቅላላ ጥፋት ለማዳን በሚያደርገው ህዝቡ በሚያደርገው ተጋድሎ ውስጥ የአጋዥነት የተሳትፎ ድርሻ ውስን ሆኖ ይታየኛል። ከዚህ ቀደምም ብዙ ስንለፈልፍበት ብዙ ስንባባልበት የነበረ ነው። እስካሁን ድረስ ይሄ ጉዳይ አልታረመም። ስለዚህ ውጭ ያላችሁ ወገኖች ሁሉ እኔ ልል የምፈልገው እንደ አንድ ተራ ዜጋ፣ እንደ አንድ አማራ፣ እንደ አንድ ኢትዮጵያዊ ኢትዮጵያና የአማራው ህዝብ እጅግ እጅግ አደገኛ ወቅት ላይ ነው ያሉትና እናድናቸው። በዚህ ጉዳይ ላይ የውሸት ትርክት ፈጽሞ ከእውነታ የራቀ ኢንፎርሜሽን፣ በዓለም አቀፍ ደረጃ የሚደረጉ የክህደት የሚዲያ ወረራ ከፍተኛውን የሆነ ድርሻ እየተጫወቱ ነው እና እነዚህን በመከላከል ረገድ ዲፕሎማት ሆኑት፣ እውነቱን ለዓለም አቀፉ ህዝብ አሳውቁለት። በተለያዩ የሎጂስቲክ ችግር የሚሰቃየውን እየተሰቃየ ያለውን ታጋይ ወይም ደግሞ የህልውና ዘመቻ ተሳታፊ አርበኛ ፋኖን እርዱ። ይህንን እርዳታ ሊያገኝ የሚችልበትንና እውነተኛ ኢትዮጵያዊነቱን እውነተኛ አማራነቱን ከሌሎችም እውነተኛ ኢትዮጵያውያንን ሁሉ አጠቃሎ ሀገሩንና የራሱን ህልውና የሚያድንበትን መንገድ ፍጠሩ። የሜዳ ስራ ስሩ፣ ተግባር ስራ ስሩ። ይህንን በዓለም አቀፍ ደረጃ የሚካሄድ ውንብድና የሐሰት ዘመቻ የሐሰት ትርክት ለማረም ራሳችሁን አዘጋጅታችሁ ዲፕሎማት ሁኑ ትላለሁ። ይህንን ጥሪ በውጭ ለምትኖሩ በውጭ ለሚኖሩ ማህበረሰብ በአጋጣሚ ይህንን ማስተላለፍ እወዳለሁ። ከዚህ ውጭ ሚዲያው ለሰጠኝ እድል በአክብሮት ባለሁበት ቦታ ሁሉ እየተከታተለ ለሚያደርገው እውነቱን ለማወቅ ለሚያደርገው ጥረት እጅግ አድናቆት አለኝ። አልሰለችም። ወደፊትም ቢሆን ካስተማራችሁ ነኝና ላረጋችሁልኝ ትብብር ከፍ ያለ ምስጋናዬን አቀርባለሁ። አመሰግናለሁ።
በጣም ጥሩ ቆላ ደጋ። እኛም በጣም እጅግ እናመሰግናለን። በዚህ በሳት ቦታ ላይ ተቀምጠህ መከራውና ፍዳውን በየቀኑ እያየህ ሰው ሞት መሰደድ መቼም ሰፊ እንትን ያስፈልጋል ለመቻልም እና የአማራን ህሊና የሚጭሩና ትምህርታዊ ግንዛቤን ሰጪ አስተያየቶች ናቸው የሰጠህን። አማራው ያለበትን መከራና ጫና ሞትና መፈናቀል ምን እንደሚመስልም ፊታችን ላይ አቅርበኸዋል በደንብ በሚገባ በገለጽካቸው አስተያየቶች ሁሉ እና ልቦና ላለው እንግዲህ ጥሪው ግልጽ ነው። የሚቻለው ይደረጋል፣ እያደረግንም ነው። እርግ እንዳልከው አጥጋቢ አይደለም። ከዚህ የበለጠ እንደ ሌሎቹ አጥፊዎች አገሪቷን ከሚያጠፉና ከሚበታትኗት አንጻር ሲታይ የአንድነት ኃይል የሚባል ነገር መላቅቶ የጠፋበት ሆኗልና ይህን ለማረምና ያንን ወደ ጠንካራ ጎን ለመለወጥ እንግዲህ ሁላችን እንሞክራለን፣ እየተሞከረም ነው። ለዛሬ ለሰጠን አስተያየት በእውነቱ እጅግ በአድማጮቻችን በዝግጅት ክፍልና በራሴም ስም እያመሰገብኩኝ በዚሁ እንሰናበታለን። ደህና ሁኑ። ቆላ ደጋ
አመሰግናለሁ። ዜርስትሊ ደህና ሁኑ።
ደህና ሁኑ።